ጤና ይስጥልን አድማጮች። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ 3 ሰዓት ጀምሮ በ19 በ22ና በ25 ሜትር ባንድ የምናሰማውን ፕሮግራም እንጀምራለን። ቀኑ ቅዳሜ ግንቦት 12 2009 ዓ.ም ነው። ቀደም ሲል የሰማችሁት ሙዚቃ የፕሮግራም መክፈቻ ሳይሆን መዝጊያ ነበረ። የቴክኒክ ስህተት ነው። ዜና አንብላችኋለሁ። አዲሱ አበበ ነኝ። ከዜናው በኋላ ለቅዳሜ የተዘጋጀ ፕሮግራም እንዳለ እንፈትሻለን። የሳውዲ አረቢያው ንጉሥ ሳልመን ቢን አብዱል አዚዝ እና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ወደ 110 ቢሊዮን ዶላር የሚጠጋ የወታደራዊ መከላከያ ስምምነት ተፈራረሙ። ስምምነቱ የተከናወነው ፕሬዚዳንት ትራምፕ ከአሜሪካ ውጭ የመጀመሪያቸው የሆነውን ጉብኝት ዛሬ ከሳውዲ አረቢያ በጀመሩበት ወቅት ነው። ሚስተር ትራምፕ ዛሬ ሪያድ ሲገቡ የሳውዲው ንጉሥ ሳልመን ቢን አብዱል አዚዝ ከፍተኛውን የክብር አቀባበል አድርገውላቸዋል። በዚሁ የአቀባበል ወቅት ለፕሬዚዳንት ትራምፕ የንጉሥ አብዱል አዚዝ አልሳውዲ የወርቅ ሜዳሊያ የተበረከተላቸው መሆኑ ተገልጧል። ፕሬዚዳንት ትራምፕና ቀዳማዊት እመቤት ሜላኒያ ከንጉሥ ሳልመን ጋር በመሆን ቀዩን ምንጣፍ እየተረገጡ ወደ ንጉሣዊ አዳራሽ በመዝለቅ ሁለቱ መሪዎች ለአጭር ጊዜ ተወያይተዋል። ወዲያው ትራምፕና ከፍተኛው የልዑካን ቡድን በሞተር ብስክሌት ታጅበው በከፍተኛ ደረጃ በሚጠበቀውና ወፍ ዝር በማይልበት ጎዳና በመጓዝ ወደ ከተማይቱ ዘልቀዋል። ለአንድ የዩናይትድ ስቴትስ መሪ የውጭ አገር ጉብኝት ሳውዲ አረቢያ ቀዳሚና የመጀመሪያ መሆኗ አስደናቂ ሆኗል። አስደናቂነቱም ፕሬዚዳንቱ በአሜሪካ ትቅደም ፖሊሲያቸው ከሚያሰሙት ንግግርና በምረጡኝ ዘመቻው ጊዜም የሙስሊሞችን ወደ አሜሪካ መግባት ከሚያግደው አቋማቸው አንጻር መሆኑ ነው። እርግጥ ነው ከዩናይትድ ስቴትስ ጋር የቆየና የጠበቀ ግንኙነት እንዲሁም በኃይልና በመከላከያ ፖሊሲ ጠንካራ ትስስር ያላት ሳውዲ አረቢያ አረቦች አይግቡብን በሚለው የትራምፕ ፖሊሲ ውስጥ አልተካተተችም። በፕሬዚዳንት ትራምፕ የሁለት ቀን የመካከለኛው ምስራቅ ቆይታ ሳውዲ አረቢያ አያሌ የአረብ አገር መሪዎች ከፕሬዚዳንት ትራምፕ ጋር እንዲገናኙ ትጋብዛለች ተብሏል። ፕሬዚዳንት ትራምፕ የሚበዛውን የዛሬ ውሎ እስከ ማታው የእራት ግብዣ ድረስ ከንጉሥ ሳልመንና ከሌሎቹ ንጉሣውያን ቤተሰብ ጋር አሳልፈው ነገ እሁድ በሚደረገው ክልላዊ ጉባኤ ላይ ከበርካታ የአረብ አገሮች መሪዎች ጋር ይገናኛሉ። የነገው ጉባኤ ሽብርተኝነትንና አክራሪነትን ለመዋጋት በሚደረገው እቅድ ላይ ያተኮረ መሆኑ ተገልጧል። ትናንት አርብ በደቡባዊው የሊቢያ ጦር ሰፈር በደረሰ ጥቃት ቢያንስ 14 ሰዎች ተገደሉ። አብዛኛዎቹ የሊቢያው ብሔራዊ ጦር መሪ የጀኔራል ካሊፋ ሀፍታር አባላት መሆናቸውንም የሚሊሻዎቹ አፈቀላጤ አስታውቋል። አፈቀላጤው አህመድ አል ሚስማሪ ለፈረንሳይ ዜና አውታር እንዳስታወቁት ከሆነ ብራክ አልሻቲ ጦር ሰፈር ላይ የደረሰውን ጥቃት ያካሄደው ትሪፖሊ የሚገኘውና በተባበሩት መንግስታት የሚደገፈው የብሔራዊ አንድነት መንግስት ሚሊሻ ነው። ወታደራዊ ትርኢት አሳይተው ይመለሱ የነበሩና ብዙዎቹም ትጥቅ ያልነበራቸው ወታደሮች ናቸው የጥቃቱ ሰለባ የሆኑት። ቀሪዎቹ ሰለባዎች እዚያው ጦር ሰፈሩ ውስጥ የሚሰሩና ሌሎች በአጋጣሚ በስፍራው የነበሩ ናቸው። ብሔራዊው የአንድነት መንግስት ጥቃቱን አውግዞ እጁ እንደሌለበትም፣ መከላከያ ሚኒስትሩ አልማህዲ ደግሞ ከስራቸው እንዲታገዱ አስታውቋል። በናይጄሪያው አማጺ ቡድን ቦኮ ሐራም ተጠልፈው ለዓመታት የታገቱትና በቅርቡ የተለቀቁት 82 ናይጄሪያውያን ልጃገረዶች ዛሬ ቅዳሜ በዋና ከተማዋ አቡጃ ለመጀመሪያ ጊዜ ከቤተሰቦቻቸው ጋር መቀላቀላቸው ተገለጠ። እነዚህ 82ቱ እንደ አውሮፓ አቆጣጠር በ2014 ቦኮ ሐራም ከትምህርት ቤታቸው ከጠለፋቸው 276 ልጃገረዶች መካከል ሲሆኑ በቦኮ ሐራም እና በናይጄሪያ መንግሥት መካከል በተደረገ የእስረኞች ልውውጥ መሠረትም የተለቀቁ እንደሆኑ ታውቋል። ቀደም ሲል ሌሎች 21 ታጋቾች ባለፈው ጥቅምት ወር መለቀቃቸው አይዘነጋም። የተቀሩት ደግሞ አንድም በየፊናቸው ተለቀዋል አሊያም ተጠልፈዋል። የናይጄሪያ መንግሥት መደራደሬን እቀጥላለሁ ቢልም በአሁኑ ወቅት ሌሎች ወደ 100 የሚሆኑ ግን እዚያው እንደታገቱ ናቸው ተብሏል። ልጆቻቸውን ወደ ምዕራባውያን ሁለተኛ ደረጃ ትምህርት ቤቶች እና ዩኒቨርሲቲዎች በሚልኩ ወላጆች ላይ እርምጃ እንወስዳለን የሚል የአማጽያን ዛቻ ቢኖርም ከ23,000 በላይ ሶማሌ ተማሪዎች የሁለተኛ ደረጃ መልቀቂያ ፈተናዎችን እየወሰዱ መሆናቸው ተሰማ። የሶማሊያ የትምህርት ሚኒስትር አብዱራህማን ዳሂር ኦስማን እንዳስረዱት ዛሬ ቅዳሜ የተጀመረው ፈተና በአምስቱ የፌዴራል ክልሎች በሚገኙ 77 የፈተና ማዕከሎች ተሰጥቷል። ጠቅላይ ሚኒስትሩ ሐሳን አሊ ካሃሪ የፈተናውን መጀመር ምክንያት አድርገው ሲናገሩ ሶማሊያ ወደ መልካም አስተዳደር የምትሸጋገረው ወጣቶችን በማስተማር እንደሆነ አመልክተዋል። ከጠቅላላው የሶማሊያ ሕዝብ 70 ከመቶ ያህሉ ወጣቶች መሆናቸው ትልቅ እድል መሆኑን ያመለከቱት ጠቅላይ ሚኒስትሩ አገሪቱ በእግሯ መቆም የምትችለውም እነዚህ ወጣቶች በሚማሩበት ጊዜ ነው ሲሉ ተደምጠዋል። የትምህርት ሚኒስትሩ ኦስማን እንደተናገሩት ከ1000 በላይ የጸጥታ አስከባሪዎች በፈተና መስጫ ጣቢያዎቹ ተመድበው ጥበቃ እያካሄዱ ናቸው። በመጨረሻም የወቅቱ መሪ ሐሳን ሮሃኒ የኢራንን ፕሬዝዳንታዊ ምርጫ አሸነፉ። አክራሪውን ተቀናቃኝ ኢብራሂም ራይሲን በቀላሉ እንዳሸነፉም ዛሬ ቅዳሜ መንግስታዊ ቴሌቪዥን ይፋ አድርጓል። ራይሲ በ38 ከመቶ ድምፅ ሁለተኛ ቢወጡም 57 ከመቶ ድምፅ ያገኙት ፕሬዝዳንት ሮሃኒ ጠቅላላ አራት ተቀናቃኞቻቸው ነው በከፍተኛ ብልጫ ያሸነፉት። በጠቅላላው ከ60,000 በላይ የድምፅ መስጫ ጣቢያዎች ናቸው ትናንት አርብ የጊዜ ገደቡን በማራዘም የኢራንን 56 ሚሊዮን የተመዘገቡ ድምፅ መራጮችን ሲያስተናግዱ የነበሩት። ተንታኞች ሲናገሩ ሮሃኒ ተወዳጅ መሪ ቢሆኑም በኢራን የምርጫ ታሪክ ግን እንደ አውሮፓ አቆጣጠር ከ1981 ጀምሮ የወቅቱ ፕሬዚዳንቶች ድጋሚ ምርጫ ሲያሸንፉ ይሄ የመጀመሪያ እንዳልሆነ ገልጠዋል። አድማጮች፣ ለሰዓቱ ያዘጋጀሁት ዜና ይኸው ነው። ሌላ ፕሮግራም እስከምናቀርብ በዚህ ሙዚቃ ቆዩን። ከምሽቱ 3 ሰዓት ከ10 ሆኗል። አድማጮች፣ ለቅዳሜ የተዘጋጀው ፕሮግራም ደግሞ ይቀጥላል።
ي ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዝያ 14 2009 ዓመተ ምህረት ምሽት ፕሮግራም ነው። በዚህ ምሽት ዝግጅታችን አንድ ወቅታዊና ብዙዎችን እያነጋገረና እያወዛገበ የሚገኝ ርዕስ እንዳስሳለን። የኢትዮጵያ የውጭ ጉዳይና የጤና ጥበቃ ሚኒስቴር መስሪያ ቤቶች የቀድሞ ሚኒስትር ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት WHO ለመምራት በእጩነት መቅረባቸው። የዓለሙ ድርጅት አባል ሀገሮች በሚቀጥለው ሳምንት ድምፅ እንደሚሰጡ ይጠበቃል። የዶክተር ቴድሮስ አድሃኖም እጩነት በኢትዮጵያውያን ዘንድ የሚጣረሱ አቋሞችን ፈጥሯል። በአንድ ወገን ዶክተር ቴድሮስ በኢትዮጵያ የጤና ዘርፍ እንዲሁም የዓለም አቀፍ ድርጅቶችን በመምራትና በጋራ በመስራት ዘርፈ ብዙ ለውጦችና የመሻሻል ውጤቶችን አስመዝግበዋል የሚሉ ሲደግፏቸው፣ በአንጻሩ የቆሙት ደግሞ ዶክተር ቴድሮስ ያገለገሉት መንግሥት የዜጎቹን መብቶች የሚረግጥ ፍትሐዊ የጤና አገልግሎቶችን ለዜጎች ማዳረስ ያልቻለና እንደ ኮሌራ ያሉ በሽታዎችን የተለየ ስም እየሰጠ አጣዳፊ ተቅማጥና ትውከት በሚል ተገቢው መፍትሔ በወቅቱ እንዳይገኝለትና እንዳይደረስ አድርጓል፣ ለዓለም ጤናም አሉታዊ የመሸፋፈን ሥራ ሠርቷል በሚል አጥብቀው በመቃወም ላይ ናቸው። ሄኖክ ሰማግዜር ደጋፊና ተቃዋሚዎችን፣ ጋዜጠኞችና የዓለም አቀፍ የጤና ድርጅቶች መሪዎችና ባለሙያዎችን ያነጋገረበት ውይይት ቀጥሎ ይቀርባል።
ታላቅ አውሮፓ አቀፍ ሰልፍ በስዊዘርላንድ ጄኔቫ።
የዓለም የጤና ድርጅት አባላት በጄኔቫ በሚቀጥለው ሳምንት ድምፅ ለመስጠት ሲሰባሰቡ ኢትዮጵያውያን በሁለት ጎን ቆመው የተቃውሞና የድጋፍ ሰልፎችን ያደርጋሉ።
ቴድሮስ አድሃኖም ለዓለም የጤና ድርጅት ሥራ አስኪያጅነት ለመጨረሻው ምርጫ ቀርቧል። ጤናን ለፖለቲካ መሳሪያነት በመጠቀም በኦሮሚያና በኦጋዴን
ለእጩነት የቀረቡት የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም ኢትዮጵያና አፍሪካን ወክለው፣ ዶክተር ሰኒያ ንሽታ ከፓኪስታን፣ ዶክተር ዴቪድ ናባሮ ከብሪታንያ ናቸው።
Meet Dr. Tedros Adhanom Ghebreyesus, the African Union-endorsed candidate for Director General of the World Health Organization. He invested in the creation of 3,500 health centers and 16,000 health posts to improve access to basic health care across the country. He reduced child mortality by two-thirds, HIV infections by 90%, malaria mortality by 75% and mortality from tuberculosis.
የዶክተር ቴድሮስ የምረጡኝ ዘመቻ በጤና ጥበቃ ሚኒስትርነት ዘመናቸው የሰሯቸው ያለውን ሲዘረዝር 3500 የጤና ጣቢያዎች በላይ ማሰራታቸውን፣ 16000 የጤና ኬላዎችን በመስራት የሕፃናት ሞት በ3/4 መቀነሳቸውን፣ ሌሎች ተላላፊ በሽታዎች ማለትም እንደ ኤችአይቪ ኤድስ፣ የወባ በሽታ ያሉ እንደዚሁ መቀነሳቸውን ዘርዝሮ ያቀርባል።
ዶክተር ቴድሮስ aims for an advanced WHO.
የዶክተር ቴድሮስን እጩነት የሚቃወሙ የሚደግፉና በገለልተኝነት ለመመልከት የሚሞክሩ መሆናቸውን የሚገልጹ በርካታ ሰዎች የተሳተፉባቸውን ውይይቶች ለዛሬ ምሽት አዘጋጅተናል። አብራችሁ እንድትቆዩ እየጋበዝን በቀጣዩ ሳምንት በጄኔቫ የተቃውሞ ሰልፍ ከጠሩን ጀምርና ከዚያ ወደ አዲስ አበባ በማምራት ድጋፍ በመስጠት ላይ ያሉን እናነጋግራለን። አንድ ጸሐፊና የቀድሞ የዩናይትድ ስቴትስ የተላላፊ በሽታዎች መከላከያና መቆጣጠሪያ ቢሮ CDC ኃላፊም አስተያየት ይዘናል። አብራችሁን ቆዩ። በተቃውሞ ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅትን ለመምራት ብቃት የላቸውም፣ እንደዚሁም ደግሞ የተለያዩ የሰብአዊ መብት እንደዚሁም ደግሞ የፖለቲካ አስተዳደር ጥሰቶችን ይጠቅሳሉ። እንግዶቹን ላስተዋውቃችሁ፣ ስብስብ ለኢትዮጵያ ሰብአዊ መብቶች በኢትዮጵያ የሚባል ድርጅት የሚመሩት ያሬድ ኃይለማርያምና በአውሮፓ የሚደረጉ የተቃውሞ ሰልፎችን ደግሞ የሚያስተባብሩት አቶ ዘላለም ተሰማ ናቸው። እንደምን አመሻችሁ? እንኳን ወደ ውይይቱ በሰላም መጣችሁ።
አንተናስተልኝ
እንኩ።
እንግዲህ በቅድሚያ የሰብአዊ መብት ጥሰቶች እንዳሉ መዝግባችሁ በተለይ ለዓለም የጤና ድርጅትና ለተለያዩ መንግስታት የሰጣችሁበት ሁኔታ አለ። አቶ ያሬድ እስኪ ስራችሁ ምን እንደሚመስል በምን መልኩ ደግሞ ይሄን መረጃ ለዓለም ህዝብና መንግስታት ያቀርባችሁ እንደሆነ በመግለጽ ቢጀምሩ።
አመሰግናለሁ። እንግዲህ የኛ ተቃውሞ መነሻው የራሱ ይህ ዓለም አቀፍ የጤና ድርጅት የጠቅላላ ጉባኤው ያሳለፈው አንድ ሪዞሉሽን አለ ወይም መመሪያ ደንብ ነገር እንዴት አባላ ወደዚህ አይነት ከፍተኛ ኃላፊነት ደረጃ የሚመጡ ሰዎች ሊመረጡ የሚገባበት ቅድመ ሁኔታዎች ወይም እንደ መስፈርት የተቀመጠበት ሪዞሉሽን WHA 65.15 የሚል ወደ 9 መስፈርቶች ያሉት ደንብ አለ እና እዛ ውስጥ አንዱ በጣም በኔ ድርጅትን በኩል ትኩረታችንን የሳበው ነገር የሚመረጠው ለዚህ ድርጅት መሪነት በዋና ዳይሬክተርነት የሚመረጠው ሰው ለፖለቲካ፣ ለባህል እንዲሁም ለማህበራዊ ግንኙነቶችም ይሁን የተለያዩነቶች ዳይቨርሲቲ በጣም የማቻቻል ቅንድቦናም ይሁን ሰፊ አይምሮ ያለው ሰው መሆኑ እንደ አንድ ቅድመ ሁኔታ የተቀመጠበት ነገር አለ እና እኚህ ሰው ከመጀመሪያው ጀምሮ ወደ ስልጣን የመጡበትን ታሪክ መመልከት ከመጀመሪያውም የአገሪቷን ለ25 ዓመት እያስተዳደረ ያለው የገዢው ፓርቲ የህወሓት በዋናነት የስራ አስፈጻሚ ኮሚቴ አባል ናቸው። የኢህአዴግ የስራ አስፈጻሚ ኮሚቴ አባል ናቸው። ከመጀመሪያውም ወደ ጤና ጥበቃ ሚኒስትርነት ሲመጡ ራሱ በአገሪቷ ውስጥ በዚህ ዘርፍ ካሉ ሌሎች ባለሙያዎች ጋር ተወዳድረው በሙያ ብቃታቸው ብቻ የመጡ ሳይሆኑ በፖለቲካ አገልጋይነታቸው ወይም በፖለቲካ ተአማኒነታቸው ጭምር ነው ወደዚህ ቦታ የመጡት። ከመጡም በኋላ ደግሞ ኢትዮጵያ ውስጥ እጅግ ከፍተኛ የሆነ የሰብአዊ መብት ጥሰቶች ላለፉት 10 አመታቶች ሲፈጸሙ እኚህ ሰው አንድም ጊዜ እነዚህ የሰብአዊ መብት ጥሰቶች እንዲቆሙ ወይም ሲያወግዙ ወይም ሲቃወሙ ሳይሆን እንደውም ተበዳዮችን ጭምር በአደባባይ ወጥተው ሲዘልፉ ሲያቋሽሹ የተሰሙ ሰው ናቸውና ከ10,000 በላይ የሚገመቱ ሰዎች ባለፉት 25 አመታት በኢትዮጵያ ውስጥ በግፍ ተገለዋል። ቁጥራቸው በ10,000 የሚገመቱ ሰዎች በየማጎሪያ ቤቱ ታስረው ህክምና ተከልክለው ለተለያየ ወረርሽኝ በሽታዎች ሁሉ እንዲጋለጡ ተደርጎ ሲሰቃዩ እኚህ ሰው ድምጻቸውን ያሰሙ ሰው አይደሉም። እንደ ኦጋዴን አይነት ክልልን ብንወስድ ለረጅም ጊዜ ክልሉ ውስጥ ባለው ችግር ዓለም አቀፍ የጤና እርዳታ የሚሰጡ የሰብአዊ መብት ድጋፍ የሚያደርጉ ድርጅቶች እንኳን ወደ ክልሉ እንዳይሄዱ ጭምር መንግስት ሲያግድ እኚህ ሰው ድምጻቸውን ያሰሙ አይደሉም። ከሚያግደው አካል በኩል ሆነው ስራ ሲሰሩ የነበሩ ነው። በዚሁ በእናንተ በቪኦኤ መድረክ ላይ ራሱ በቅርብ ጊዜ ተጋብዘው ከየመን ታፍነው የተወሰዱትን የአቶ አንዳርጋቸው ጽጌን ጉዳይ ሲጠየቁ እኚህ ሰው በቤተሰቦቻቸው እንዳይጎበኙ፣ ህክምና እንዳያገኙ፣ ጠበቃ እንዳያገኙ በታገዱበት ሁኔታ የቤተሰቦቻቸውን የህዝብን ለቅሶ ችላ በማለት ለቀረበላቸው ጥያቄ እንኳን የሰጡት መልስ ግለሰቡ እስር ቤት ውስጥ ላፕቶፕ ገብቶላቸው ስራቸውን እየሰሩ ነው የሚል ስላቅ ነበር። እና እንዲህ አይነት ለሰው ልጅ ክብር፣ ለሰብአዊ መብቶች መከበር ምንም አይነት ደንታ የሌላቸው ሰው ወደ እንዲህ አይነት ዓለም አቀፍ ተቋም እንዲመጡ ማድረግ በኢትዮጵያ ውስጥ እየተፈጸመ ላለው የሰብአዊ መብት ጥሰት ምናልባትም ድጋፍ እንደመስጠት ጭምር ነው የሚሆነው። በህዝብም ባንደ መቀለድ ነው የሚቆጠረው። ስለዚህ በላለፉት በርካታ አመታት ውስጥ በተለይም ደግሞ እሳቸው ሚኒስትር በሆኑበት ጊዜ ውስጥ የተፈጸሙ ያልናቸውን የሰብአዊ መብት ጥሰቶች፣ በየእስር ቤቱ የተፈጸሙ የማሰቃየት ተግባራቶችን እንደ ርዕዮት ዓለሙን አይነት ጋዜጠኛ እስር ቤት ውስጥ ህክምና ተጠይቃ እንዳታገኙላ የተደረገበትን ሁኔታ ከሳቸው የስልጣን ዘመን ጋር እና ይሄ ትልቅ ድክመት መሆኑን ጭምር በማሳየት ለሚመለከታቸው መንግስታት፣ ለምርጫውን ላይ ለሚሳተፉ አካላት እና በተለይም ለዚህ ተቋም ባለስልጣናት ደብዳቤዎችን፣ ሪፖርቶችን ከሌሎች ከዓለም አቀፍ የሰብአዊ መብት ድርጅቶች ጋር በመሆን አግብተናል፣ ግፊት ለማድረግ ሞክረናል። እኚህ ሰው ለዚህ ቦታ የሚገቡ ሳይሆን እንደውም በተቃራኒው ኢትዮጵያ ውስጥ ለተፈጸመው የሰብአዊ መብት ጥሰት በስልጣን ላይ ካሉት ሌሎች የመንግስታት አካላት እኩል በህግ ተጠያቂ የሚሆኑ ሰው ናቸው ብለን ነው አቋም ያዝነው። ምንቃወመውም ከዚህ አንግል ነው።
አቶ ዘላለም ተሰማ ከርሶ እንስማ ደግሞ በአውሮፓ በሚቀጥለው ሳምንት ሰላማዊ ሰልፍ አቀዳቸዋል። መቼ እንደሚካሄድና ለምን የዶክተር ቴድሮስ አድሃኖምን እጩነት እንደምትቃወሙ ቢገልጹልን።
አንድ መሰረታዊ ጉዳይ ያለበት ነገር ያለ ይመስለኛል። ይሄንን ተቃውሞ በተመለከተ እኛ እንደ ኢትዮጵያውያን ወይንም እንደ አፍሪካውያን አፍሪካ ከፍተኛ የሆነውን የጤና ችግር ጫና የተሸከመች ክፍለ ዓለም እንደመሆኑ አመጣን አፍሪካን የሚወክል ካንዲዴት ዓለም ጤና ድርጅትን ቢመራ ያንን የአፍሪካን ችግር ማስተጋባት ቢችል ለኛ ክብርና ሞገስ ነው የሚሆነው እንጂ እኛ በወትሮም እንደ አባዜ ይዞን በየግን የምንቃወመው ጉዳይ አይደለም የሚሆነው። የኛ ችግር ያለው ማናቸው እኚህ ሰው ለዚህ ቦታ የታጩት ሰው ማናቸው ከሚለው ጋርና እሳቸው ከመጡበት የማህበራዊና የፖለቲካ ስርዓት ጋር በተያያዘ መንገድ ነው እኛ መጀመሪያ ተቃውሞችን የምናሰማው። እኛ ዋና ይሄንን እንዳልኩት የምንቃወምበት ምክንያት WHO ወይም የዓለም የጤና ድርጅት ዳይሬክተር ጀነራል መሆን ማለት የመጨረሻው ትልቁ ሰብአዊነት የተሞላበት ቦታ ነው ወይም ሮል ነው። ይሄንን ቦታ መያዝ የሚገባቸው ሰዎች ከፍተኛ በእንግሊዝኛው እንደ ኤክሲዲንግ የሆነ ኢንተግሪቲ ያላቸው ሰዎች መሆን አለባቸው ብለን ስለምናምን ነው። በዚህ መለኪያ ሲለካ የኛው ዶክተር ቴድሮስ አድሃኖም ምንን ነው የሚያሟሉት የምንለውን ነገር ስንመለከት እንዳውም ይሄንን ኢንተግሪቲ ከመያዝ ይልቅ የዓለም የጤና ድርጅት ራሱ ያለውን ስብዕና የሚያኮስስና እሱን ራሱን ጥያቄ ውስጥ የሚያስገባ ነው የሚሆነው። እሳቸው እንደው ኮንሲደር መደረግ መመረጡን እንተውና ምክንያቱም ዶክተር ቴድሮስ አድሃኖም በኢትዮጵያ ውስጥ የተከሰተውን የኮሌራ በሽታ ለዓለም የለም በማለት እርዳታ እንዳይመጣ አድርገው እዛ ሀገር በዛ ምክንያት ሰዎች አልቀዋል። ስለዚህ ዋሽተዋል፣ ሰዎች አልቀዋል። ሁለተኛ ዶክተር ቴድሮስ አድሃኖም የዓለም ግሎባል ፈንድ በኢትዮጵያ ውስጥ ያለውን የኤድስ የቱበርክሎሲስ እና የወባ ወረርሽኝ ለመከላከል ያፈሰሰው 1.3 ቢሊዮን የአሜሪካ ዶላር ኦዲት እንደሚያመለክተው ብዙ ገንዘብ ተመዝብሯል። ይሄንን ከላይ ሆኖ ሲመለከቱ የነበሩት ሌላ ሰው አይደለም ጤና ጥበቃ ሚኒስትር በነበሩበት ጊዜ ዶክተር ቴድሮስ አድሃኖም ናቸው። ከዛ አልፎ ዶክተር ቴድሮስ አድሃኖም እኛ በምናቀውና ባለን መረጃ መሰረት ጤና መሰረታዊ የሰው ልጆች መብት ነው እንደ ሌሎች ነገሮች ሁሉ። ያንን ነገር እንደ ሰብአዊ መብት ሳይሆን የሚመለከቱት እሳቸው እንደ ፖለቲካ መሳሪያ ነው የሚመለከቱት። በኢትዮጵያ ውስጥ ያለውን የጤና አገልግሎት ዲስትሪቢዩሽን ወይንም ስርጭት ብንመለከት በእውነቱ ይሄ በጣም በጣም ሎፕሳይድድ የሆነ ወይንም በአንድ በኩል ያመዘነ ሰዎች ያለውን አገዛዝ የማይደግፉ ሰዎች የሚቀጡበት መሳሪያ ሁሉ እንደሆነ ነው የምናውቀው። በኦሮሚያ ኦጋዴን የተደረገውን ነገር ከዛ አልፎ በአማራ ክልል ባለቤቶቹ ሳይፈቅዱ ወይንም ምን አይነት ኮንሲኩዌንስ ወይም ጥፋት ያመጣል በሰው ልጅ ላይ ሳይባል በግዴታ በሴቶች ልጆችና በእናቶች ላይ የተደረገው የወሊድ ማቆሚያ ፓርላማ ውስጥ በቀረበው ሪፖርት ራሱ የአማራ ህዝብ ቁጥር ባለፉት 10 አመታት ውስጥ በ2.5 ሚሊዮን የት እንደደረሰ አይታወቅም ጠፋ የሚባለው ሴቶች በመንደራችን ልጅ አጣን እስከሚሉ ድረስ አፍሪካውያንና የዓለም ህብረተሰብ ቆም ብላችሁ አስቡ። ለዓለም ጤና የሚበጅ አይደለም እኚህን ሰውዬ መምረጥ። እንደውም ለብርጫ መቅረብም አልነበረባቸውም። ተጠያቂነት ይኖራቸው የሚገባው ሌላ ቦታ ነበር። ይሄ አልነበረም ሊሰጣቸው የሚገባው መድረክ ከሚል ነው እኛ ተቃውሟችንን እናካሄደው።
እንግዲህ ተቃውሟችሁንም በተለይ በነጥብ አስረድታችኋል። በአንጻሩ ደግሞ ዶክተር ቴድሮስ አድሃኖም በጣም ብቁ ሰው እንደሆኑ እንደዚሁም ደግሞ የአመራር ብቃታቸውን የሚያደንቁላቸው አሉ። ለምሳሌ የተባበሩት የመንግስታት የስነ ህዝብ ቢሮ ላለፉት 10 አመታት በኢትዮጵያ የህፃናትና የእናቶች ህይወትን ለማትረፍ መቻሉን ይገልጻሉ። ይህንም ለውጥ የመጣው በዓለም አቀፍ እርዳታና በኢትዮጵያ መንግስት ትብብር ነው። ዶክተር ቴድሮስ በዛን ጊዜ የጤና ጥበቃ ሚኒስትር ነበሩ። ከዛም በተጨማሪ የጤና መዋቅርን በማሻሻል የጤና ኤክስቴንሽን ሰራተኞችን በአካባቢዎች በማሰማራት የሰሩትን ስራ አስመልክቶ የዓለም አቀፍ መሪዎችም በሀገር ውስጥም ለሰሩት ስራ ምስጋና ሲሰጣቸው ቆይቷል። ሌላ የማነሳው የቀድሞ ዩናይትድ ስቴትስ ፕሬዚዳንት ጆርጅ ቡሽ ዶክተር ዶክተር ቴድሮስ አድሃኖምን በአለም ቁጥር አንድ ጎበዝ የጤና ሚኒስትር ብለዋቸዋል። እንግዲህ እናንተ እነዚህን ሁኔታዎች እናንተም ከገለጻችሁት ጋር እንዴት ነው የምታስታርቁት? ወደ አቶ ያሬድ ልሂድ።
ኦኬ፣ እነዚህ ይገቡኛል። ሁለቱም ከሁለት አቅጣጫ የሚመጡ የእኚህን ሰው የሚያሞካሹ ሪፖርቶች፣ አንዱም ከአለም አቀፍ ተቋማትና ከፍተኛ ግምት ከሚሰጣቸው ተጽዕኖ ፈጣሪ ከሆኑ አይነት ሰዎች የሚመጣውና ሌላው ከመንግስት ራሱ የሚወጡ ሪፖርቶች ናቸው። ግን ዋናው ነገር እነዚህ እሳቸው እንዲሞገሱበት የተደረጉት ነገሮች፣ አንዱ ለምሳሌ የተጠቀሰው ነገር በዚህ በህፃናቶች ሞት ላይ እና በሌሎች ከወሊድ ጋር በተያያዙ ጉዳዮች እሳቸው ያስመዘገቧቸው ውጤቶች ይባላል። ትልቁ ነገር እኮ ሪፖርቱን ራሱ ለእነዚህ ለአለም አቀፍ ተቋማት ለዓለም አቀፍ ማህበረሰቡ ራሱ የሚያቀርበው ብቸኛው አካል መንግስት ነው። አሁን ኢትዮጵያ ውስጥ ባለው ሁኔታ ኦጋዴን ውስጥ ከኢትዮጵያ መንግስት ውጪ አንድም ግብረሰናይ ድርጅት ወይም የበጎ አድራጎት ድርጅት እንዳይሄድ እኮ ክልሉን አይዞሌት ተደርጎ ሙሉ በሙሉ ተዘግቶ የመንግስት መከላከያ ሰራዊት ብቻ የሚንቀሳቀስበት ክልል ነው የሆነው። እዛ ክልል ውስጥ ምን እየተፈጸመ እንደሆነ የዓለም አቀፍ ማህበረሰቡ መንግስት ከሚያቀርብለት መረጃ ውጪ ምንም ኢንፎርሜሽን የለውም። በሌሎቹም የሀገሪቷ ክልሎች ውስጥ ቀደም ሲል ከ2005 ምርጫ በፊት በሀገሪቷ ውስጥ የነበሩ የበጎ አድራጎት፣ የሰብአዊ መብት ድርጅቶች፣ የሲቪክ ማህበረሰባት በየክልሉ እየሄዱ ጥናት ይሰሩ ነበር። ከዛ በኋላ ግን በ2009 የወጣው የሲቪል ሶሳይቲ የህግ እነዚህ አካላቶች በፍጹም በእንደዚህ በጤና ዘርፍ ላይ ገብተው መረጃ በነጻነት እንዳይሰበስቡ ጭምር የዘጋ ነው። ያ የሆነበት ምክንያት የመንግስት ጥፋቱም ልማቱም ገለልተኛ በሆኑ አካላቶች እንዲዘገብ አልተፈቀደም። ስለዚህ መንግስት በሚሰጣቸው የቁጥር ልክ ይሄ በልማቱ ላይ 2 ዲጂት የኢትዮጵያ ህዝብ በረሃብ የማቀቀ 2 ዲጂት እንደዚህ ቁጥር እየጠቀሱ በዚህን ያህል መጠን በቁጥር እየተጫወቱ አድገናል፣ ውጤት አስመዝግበናል የሚለው ነገር ይሄ የዓለም አቀፍ ማህበረሰቡን ያታል ይሆናል እንጂ የኢትዮጵያን ህዝብ ማታለል አይቻልም። በዚህ የኢትዮጵያ ህዝብ በኑሮው ችግር እለት ተእለት እየተጠበሰ ነው። ለዚህ እኮ ርቀን ሳንሄድ አሁን በቅርብ በዚሁ በቪኦኤ ፕሮግራም ላይ ከድሬዳዋ አካባቢ የተላለፉ የህፃናት ልጆች እያለቀሱ ያስተላለፉት ሰቆቃ አገሪቷን በ25 ዓመት ውስጥ ይህ ስርዓት ምን ደረጃ ላይ እንዳደረሳት ነው የሚያሳየው። በየአመቱ እኮ በዩኤንኤችሲአር ሪፖርት ከ60 ሺህ በላይ ኢትዮጵያውያን ወጣቶች ሀገራቸውን ለቀው በጣም አስከፊ ወደሆነ ችግር ወዳለባቸው ሀገሮች በሶማሌና በየመን በኩል አቋርጠው ወደ ምዕራቡ ሀገር ለመምጣት እስከ መሰደድ የደረሱት ኢትዮጵያ ውስጥ ያለው ሁኔታ በጤና ዘርፍ ብቻ ሳይሆን በሁሉም መንገድ አደጋ ውስጥ ነው አገሪቷ።
በእርግጥ በዛ በኩል ያለው ሰፊ ነውና እንደው ለዚህ ለውይይታችን በዶክተር ቴድሮስ አድሃኖም ስራዎችና ደግሞ ፈጸሙ በሚል በግራም በድጋፍም በተቃውሞም የሚገቡ ነጥቦች ላይ እናተኩርና ወደ አቶ ዘላለም ተሰማ ልሂድ። አቶ ዘላለም አስቀድመው ኮሌራን የመደበቅ ስራ እንደተሰራ የገለጹበት ሁኔታ አለ። ይህንን እኛም ስራችንን ለመስራት ዘገባ ለማቅረብ በምናደርገው ጥረት ሁልጊዜ የሚያስቸግረን ጉዳይ ነው። ኮሌራን ለማጣራት ከ2 ቀን ምርመራ በላይ የሚፈጅ አይደለም። ነገር ግን አጣዳፊ ተቅማጥና ትውከት እንደሆነ ነው ሲገለጽ የነበረው። ይህንን አስመልክቶ ለዘመናት የዘለቀ ግልጽ የሆነ መረጃ የማቅረብ ችግር እንዳለ የተመለከትነው ነው። ሁልጊዜ እኛ የምንቸገርበት ነው። በሶማሌ ክልል መረጃ ማግኘት በጣም ከባድ ነው። አስቀድሞ አቶ ያሬድ ያነሱት ሁኔታ መረጃ ማግኘት ብቻ ሳይሆን ተንቀሳቅሶ መስራት፣ እንደዚሁም ድርጅቶች ገብተው የሚሰሩበት ሁኔታም ለዘመናት የታገደበት ግንኙነት ራሱ የታገደበት ሁኔታ ነበረ። እነዚህን ነጥቦች አንስታችኋል። ሌላኛው ማንሳት የምፈልገው ተደጋግሞ በተቃውሞ የሚነሳ ጉዳይ ነው፣ በአማራ ሴቶችን ማኮላሸት የሚለው። ይህንን መርሃ ግብር ከዩናይትድ ስቴትስ መንግስት ጋር ተባብሮ የኢትዮጵያ የጤና ጥበቃ መስሪያ ቤት በሚተገበርበት ጊዜ እኔ ተዘዋውሬ የዘገብኩበት ሁኔታ ነበረ። በእርግጥ ጤና ኤክስቴንሽን ሰራተኞች በኩል ሰዎችን ማህበረሰብ ውይይት በማድረግ ከአምስት ልጅ በላይ ያላቸውና ወደፊት የመውለድ እድል ያላቸውን ሴቶች ለረጅም ጊዜ የሚዘልቅ የወሊድ መቆጣጠሪያ የሚሰጡበት አሰራር እንደነበረ አውቃለሁ፣ ዘግቤ ያለሁኝ ይህንንም በስፍራው ድረስ ተገኝቼ። እዚህ ላይ እናንተ ያላችሁ መረጃ ከዚህ ባለፈ ማኮላሸት የሚለው እሱ ላይ ጥያቄ አለኝ እና እንዴት ነው ይህንን መረጃ ያገኛችሁት እናንተ?
ኦኬ፣ ትንሽ ቅድም ባነሳው ነጥብ ላይ ትንሽ ነገር ሀሳብ ልስጥና ወደዚህ ጥያቄ አልፋለሁ። በኢትዮጵያ ውስጥ በሰፊው ተከናውኗል ለሚባለው የጤና አገልግሎት እመርታን በተመለከተ አይ ቲንክ አሁንም እኔ ወደ ግሎባል ፈንድ ኦዲት ነው የሚመልሳችሁ። በ2012 በዛ ኦዲት ላይ ተሰሩ የሚባሉት ጤና ጣቢያዎች በሙሉ እንደውም አብዛኞቹ 85%ቱ ከጽኑ ማየት ይቻላል ሰብስታንዳርድ የሆኑ እነሱ ለሞዴልነት እንዳይውላቸው ብቻ የሚፈልጉትን ነው ያሳዩአቸው እንጂ 85%ቱ ውሃ የሌለው መብራት የሌለው አገልግሎት ለመስጠት ያልተዘጋጀ እንደሆነ ነው የሚያመለክተው። እና ደግሞ ሌላው ይሄንን ነገር ጥሩ ነው የጤና አገልግሎት መስፋፋቱ የተሰጠውን ድጋፍና እርዳታ ተጠቅሞ ያንን ነገር ማድረግ በጎ ነገር ነው። እና በተለይ በጣም ሎው ቤዝ ካለው አገር ላይ ምንም ይሄን አለ አገልግሎት ካልተስፋፋበት አገር ላይ ብንንጻ 1%ም እንኳን ወደ ላይ ከፍ ብንል እንደ ትልቅ ነገር ተደርጎ ሊነገር ይችላል። ግን ዋናው ነገር የትኛው ነው ትልቁ እሴት የሚለው ነው። በአንድ በኩል በወሊድ በኢንፋንት ሞርታሊቲ የሚሞቱ ልጆችን ቁጥር ቀንሰናል ብሎ ልጆቹ ሲያድጉ በዚሁ ስርዓት ውስጥ የተፈጠሩ ልጆች ማለት ነው። ኦኬ፣ ከ18ና 19 ዓመት ሲሆናቸው በህጋዊ መብቴን ብለው ሲጠይቁ የሚገደሉ ከሆነ የትኛው ነው ዋናው እሴት? ወደ አነሳው ጥያቄ ልመለስና በአማራ ክልል ስለተፈጠረ ስለተባለው ነገር ሁለት ነገሮች ናቸው መታየት ያለባቸው። አንደኛ፣ ይህ ነገር በፈቃደኝነት የሚደረግ ነገር መሆን አለበት። ሁለተኛ፣ ስርጭቱ ኮንሲስተንት መሆን አለበት። አንድ ቦታ ላይ አንድ ማህበረሰብ ላይ ያነጣጠረና ታርጌት ያደረገ ለምንድን ነው የሚሆነው? እስቲ ይህንን ነገር የት ክልል ውስጥ ነው የተደረገው ብለን እስቲ በደንብ እንደው ለማየት ብንሞክር የምናገኘው መረጃ ትንሽ አስደንጋጭ ነው።
በደቡብ ክልል ተደርጓል። አሁን ለምሳሌ እንዲያው ወደ ዝርዝሩ መግባት ሳይሆን ከ5.5 በላይ ቤተሰብ በአማካይ ባለባቸው ለምሳሌ እንደ ወናጎ ወረዳ አካባቢ ያሉም ተመሳሳይ ስራዎች ሲፈጸሙ ነበረ። የእኔ ጥያቄ እዚህ ላይ ያለው አንደኛው አንድን ማህበረሰብ ብቻ የነጠለ ነው ወይ የሚለውን መረጃ እንዴትና የት እንዳገኛችሁት፣ ሁለተኛው ደግሞ ይሄ ሁኔታ የተፈጸመበት ሆን ተብሎ ማህበረሰብን ለማጥቃት ነው ወደሚል ድምዳሜ ያደረሷችሁ መረጃዎች ምን እንደሆኑ ለማወቅ ነው።
ኦኬ፣ አንደኛ አንድ ማህበረሰብ ላይ ነው ብለን ስንል ይህ እንዳልኩት ቅድም እኚህ ሰው ከወጡበት የሶሻል እና ፖለቲካ አገዛዝ ሁኔታ ጋራ የሚያያዝ ነገር በመሆኑ የት ቦታ ነው የሚለውን ነገር በምንመለከትበት ጊዜ የቤተሰብ ብዛትን ብቻ አይደለም የሚመለከተው። እኔ መረጃ የለኝም፣ ነገር ግን በጣም እጠራጠራለሁ ይሄ ነገር በክልል አንድ ወይንም በትግራይ አካባቢ ኢምፕሊመንት የተደረገ ስለመሆኑ። ለምንድን ነው ሌሎች ቦታዎች ላይ ብቻ ኢምፕሊመንት የተደረገው የሚለው ጥያቄ የሚያስነሳ ጉዳይ ነው። ሌላው ዋናው ነገር የተሰጣቸው ሰዎች የሰጡት ምስክርነት ከበሽታ እናንተን ለማዳን ነው ተብሎ ነው ይሄ ነገር የተሰጣቸው፣ ክትባቱ ይሁን መድኃኒቱ። ያ ኢት ኢዝ ሪሊ አንደር ፎልስ ፕሪቴንስስ የተደረገ ነገር ነው።
መሪ ቃላችሁ ምንድን ነው የዚህ ተቃውሞ?
ገዳዮች ሐኪሞች ሊሆኑ አይችሉም።
አቶ ያሬድ፣
ሰብአዊ መብት የሚጥሱ ሰዎች ለዓለም አቀፍ የጤና ተቋም አይመጥም።
ድምፅ የምትሰጡ ቢሆን ድምፃችሁን ለማን ትሰጣላችሁ?
የእንግሊዙ ተወዳዳሪ ኔቪል ናቫሮ።
አቶ ያሬድ፣
እኔም ተመሳሳይ ምርጫ ነው ያለኝ።
በጣም አመሰግናለሁኝ። እንግዲህ የሁሉንም አካል ያካተተ ዘገባ ነው የምንሰራው። ሁላችሁንም እንግዲህ ለጊዜያችሁ በጣም በጣም ነው የማመሰግነው። በድጋፍም በተቃውሞም ያሉ በስተመጨረሻ ግን የምንመረምረው የዶክተር ቴድሮስ አድሃኖምን የመሪነት ብቃትና ለዓለም የጤና ድርጅት ደግሞ ለመምራት ይሄን ትልቅ ድርጅት ለመምራት ብቃት አላቸው ወይ የሚለውን ነው። ሐሳባችሁን በዚህ መድረክ ላይ መታችሁ ስላጋራችሁን በጣም በጣም አድርጌ አመሰግናለሁኝ። በውይይት የተካፈሉት ስብስብ ለሰብአዊ መብቶች በኢትዮጵያ የሚል ድርጅት የሚመሩት አቶ ያሬድ ኃይለ ማርያም እንደዚሁም ደግሞ በአውሮፓ የሚደረገውን ተቃውሞ የሚያስተባብሩት የሰብአዊ መብት ተሟጋች ዘላለም ተሰማ ናቸው። ሁላችሁንም ከልብ አመሰግናለሁ።
እኔም አመሰግናለሁ።
ውይይቱ ይቀጥላል። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ። ኦዲዮ ናው ላይም አለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በኢትዮጵያ የጤና ጥበቃና የውጭ ጉዳይ የቀድሞ ሚኒስትር በዶክተር ቴድሮስ አድሃኖም ለዓለም የጤና ድርጅት ዋና ዳይሬክተርነት እጩነት ላይ የተጀመረው ንግግር ክርክር ይቀጥላል። ወደ ሄኖክ ለመልሳችሁ።
አሁን ወደ አዲስ አበባ እናምራ። ሶስት እንግዶች አሉን። አንድ ጋዜጠኛ ነው፣ ከፍተኛ የመንግሥት ባለሥልጣንና የሕክምና ባለሙያን ይዘናል። ከሐኪሙን ጀምር። ዶክተር ገመችስ ማሞ ለ54 ዓመታት የዘለቀው የኢትዮጵያ የሕክምና ማኅበር ፕሬዚዳንት ናቸው። ዶክተር ቴድሮስ ብቁና ኃላፊነታቸውን በብቃት የሚወጡ መሪ ናቸው ይላሉ።
በመጀመሪያ ዶክተር ቴድሮስን ያየኋቸው እና ያወቅኳቸው የኢትዮጵያ ሕክምና ማህበር ጠቅላላ ጉባኤውን በሚያደርግበት ጊዜ በክብር እንግድነት ተገኝተው ማህበሩን ጉባኤ በንግግር የከፈቱ ጊዜ ነው። ያቺ ወቅት ለዶክተር ቴድሮስ የነበረኝን ግንዛቤ የለወጠች ናት ብዬ ነው የምገምተው።
የኢትዮጵያ ሕክምና ባለሙያዎች ማህበር ምን ያህል አባላት ያሉት ነው? እስኪ እንደው በአጠቃላይ በሀገሪቱ ያሉ የጤና ባለሙያዎችን እንዴት እንደሚወክል ይግለጹልኝ።
የኢትዮጵያ ሕክምና ማህበር በአሁኑ ሰዓት ወደ 2000 የሚጠጉ ሐኪሞችን በአባልነት ያቀፈ ነው። እንግዲህ ከተቋቋመ ወደ 54 ዓመት የሆነው ማህበር ነው። ለብዙ ዓመታት በኢትዮጵያ ውስጥ የሚገኙ ሐኪሞች በሙሉ የማህበሩ አባል ሆነው ነበረ የሚሳተፉት። ኢትዮጵያ ውስጥ ከሚገኙ ሐኪሞች ወደ 2000 አካባቢው የኢትዮጵያ ሕክምና ማህበር አባል ናቸው።
በእርሶ አስተያየት ዶክተር ገመችስ፣ ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ስራ አስኪያጅ ለመሆን በውድድር ላይ ይገኛሉ። በሚቀጥለው ሳምንት ነው ምርጫው የሚካሄደው። ዶክተር ቴድሮስ አድሃኖም ይህንን የዓለም አቀፍ ድርጅት ለመምራት ብቃት አላቸው ብለው ያምናሉ? ለምን?
በእርግጠኝነት ብቃት አላቸው ብዬ አምናለሁ። የማምነው ዶክተር ቴድሮስ በስልጣን ላይ በነበሩበት ጊዜ፣ ጤና ጥበቃ ሚኒስትር በነበሩበት ጊዜ ቀርጸዋቸው የነበሩት ፖሊሲዎች ቪዥነሪ የነበሩ ፖሊሲዎች ናቸው። ፖሊሲዎችን መቅረጽ ብቻ ሳይሆን ደግሞ እነዛን ፖሊሲዎች ወደ ተግባር መለወጥ የቻሉ ሰው ናቸው። ከዛ ባሻገር ደግሞ በዓለም አቀፍ ደረጃ ብዙ ትልልቅ የሚባሉ ድርጅቶችን በቦርድ ሰብሳቢነት መምራት የቻሉ ሰው ናቸው። ስለዚህ የዓለም የጤና ጥበቃ ድርጅትን በዳይሬክተር ጀነራልነት የመምራት ብቃቱ አላቸው።
ምን ስኬቶች ነበሯቸው? በኢትዮጵያ በጤና ዘርፍ የጤና ጥበቃ ሚኒስትር ሆነው በሰሩባቸው ወቅቶች እንዲያው በተናጠል ይሄን አሳክተዋል ተብለው የሚገለጹ ፕሮጀክቶችም ሆኑ አጠቃላይ የፖሊሲ አፈጻጸሞች ምንድን ናቸው?
እንደምታውቀው የጤና ተቋማት በኢትዮጵያ ውስጥ የነበሩት የጤና ተቋማት በጣም በቁጥር አነስተኛ ነበሩ። እነዛን የጤና ተቋማት ቁጥራቸውን በእጥፍ አይደለም ከዛ በላይ በሆነ ደረጃ እንዲያድጉና ምናልባትም የጤና አገልግሎት በየወረዳው ደረጃ ላይ መዳረስ እንዲችል ያደረጉ ሰው ናቸው ነው አንዱ። ይሄ ነው እንግዲህ በጤና ኢንፍራስትራክቸር ላይ። ሁለተኛው የጤና ባለሙያዎችን በተመለከተ ነው። ጤና ባለሙያዎች አክሰለሬትድ የሆነ የጤና ባለሙያዎችን የማስመረቅ ዘመቻ ስለተያያዙት አሁን በሀገራችን ውስጥ የጤና ባለሙያዎች ቁጥር በፊት እሳቸው ከመምጣታቸው በፊት ከነበረው አሁንም እንዳልኩ በጣም በጣም ትልቅ ለውጥ አለው። እንግዲህ ይሄ አሁን በእኔ በኩል የማየው ነው። ሌሎቹ ግን ጤና ጥበቃ ሚኒስቴር ሊናገር የሚችላቸው መንግስት የሚያውቃቸው ናቸው። እነዚህ ሁለቱ ግን ተለይተው ይወጣሉ ብዬ ነው የምገምተው በእኔ።
ከዛ በተጨማሪ እንግዲህ የሰዎችን ጤና በቀጥታ በሚመለከቱ ሁኔታዎች ብንሄድ እስኪ አንደኛ የእናቶችና የሕፃናትን ጤንነት እንመልከት። ሁለተኛ ተላላፊ በሽታዎች በተለይ ወባና ኤችአይቪን በተመለከተ ምን ስኬት ታየ? ምን ለውጥ ታየ?
ኤግዛክት ፊገሩን አሁን አላገኘንም እንጂ በሁለቱም አሁን በተከፈተው ለምሳሌ ወባ በኢትዮጵያ ውስጥ ገዳይ በሽታ ከሚባሉት የሚቆጠር ነበር። ወባ በወባ ምክንያት ሞት አይ ቲንክ ከ60 ወር ከ70% በላይ ቀንሷል ነው። በኤችአይቪ ምክንያት ሞትም እንደዚሁ ድራስቲክሊ ነው የቀነሰው። ስለዚህ እነዚህ ሁለቱ ትልልቅ አቺቭመንቶች ናቸው። በእንትን ደረጃ የእናቶችና ሕፃናት ሞት ኢትዮጵያ የሚሊኒየም ዴቨሎፕመንት ጎልን ካሳካችባቸው ወንያቶም ከጊዜው ቀድማ ያሳካችን ብቻ ያሳካችው አንዱ እንትን ይሄ ነው። የእናቶችና የሕፃናት ሞት ቁጥርን መቀነስ ነው።
እንግዲህ ዶክተር ገመችስ ከዚህ ጋር ደግሞ ተያይዞ የሚነሳ አለ። እሱ ምንድነው? በኢትዮጵያ ድርቅ በሚከሰትበት ጊዜና በተለያዩ አጋጣሚዎች ደግሞ እንደዚሁ የአጣዳፊ ተቅማጥና ትውከት በሽታ እንደሚከሰት አሁንም በቅርቡ በሶማሌ ክልል እንደዚሁ በሽታው እንዳለ ይታወቃል። ይሄ በሽታ ወደ ኮሌራ መሆኑን የኢትዮጵያ መንግስት አላወጀም። ይሄንን ደግሞ በመደበቅ ረገድ አስቀድሞም የጤና ሚኒስትር ይያሉ ዶክተር ቴድሮስ አድሃኖም ብዙ ስራ ሰርተዋል። ይሄ ደግሞ የዓለምን ጤና የሚያውክ በሽታን ከዓለም መሰወር ለዓለም የጤና ድርጅት መሪነት አያበቃም በሚል የሚሰጡት አስተያየት አለ። እንዴት ያዩታል እርሶ?
እንግዲህ ሰዎች የየራሳቸው አስተያየት አላቸው። ያ አስተያየት በተጨባጭ ሁኔታ የተደገፈ ካልሆነ በስተቀር ኮመንት ማድረጉ ይከብዳል። እኔ እንደ ግለሰብ እንደ ሐኪም አጣዳፊ ተቅማጥና ትውከት በሽታ ያለበትን በሽተኛ አክሚያለሁ። ያ በሽተኛ ኮሌራ ነበር ወይ? የለም፣ መንግስቴ ኮሌራ ነው ብሎ የነገረኝ ነገር ስለሌለ የታወቀም ነገር ስለሌለ ምንም ኮመንት ማድረገው ነገር የለም። ግን አጣዳፊ ተቅማጥና ትውከት በሽታ በየጊዜው ይከሰታል።
እርሶ ግን ሐኪም ነዎት? ዶክተር ገመችስ እዚህ ላይ ሐኪም ነዎት? መንግስቶት ኮሌራ ነው አይደለም የሚለውን ሊነግሮት አይገባም። ኮሌራ መሆኑን አለመሆኑን በላብራቶሪ ማወቅ ይቻላል በሁለት ቀን ጊዜ ውስጥ ነው። ይሄ ሁኔታ ላይ የኢትዮጵያ መንግስት መፍቀድ አለመፍቀድ ነበረበት በሐኪምና በበሽተኛ መሃል ገብቶ?
እኔን አሁን ብትጠይቀኝ ኮሌራ መሆኑን በምን ታውቃለህ ብትለኝ ኮሌራን ለመመርመር የሚያስችል አቅሙ የለኝም እንደ ሐኪምነቴ። እሺ፣ ግን የትኛውም ተላላፊ የሆነ በሽታ መደረግ ያለበትን ጥንቃቄ አድርጌ በሽተኛዬን ማከም ኃላፊነቴ ነው። ያ ነገር ኮሌራ መሆኑን ማረጋገጥ የሚችለው ሴንትራል ላቡ ነው። ሴንትራል ላቡ ኮሌራ አይደለም ብሎ ከነገረኝ ኮሌራ አለመሆኑን ነው የምቀበለው እንጂ አይ የለም ኮሌራ ነው ለማለት እኔ ማረጋገጫ ማምጣት አለብኝ ኮሌራ ለመሆኑ።
እንደ ሐኪም ግን ልጠይቀው፣ ኮሌራ መሆን አለመሆኑን ማዕከላዊ ላብራቶሪ ከሆነ የሚያውቀው ምን ያህል ቀን ይፈጃል ይህን ለማወቅ?
ምንም አጭር ቀን።
አጭር ቀን ነው የሚፈጀው?
አጭር ቀን ነው የሚፈጀው። በአጭር ቀን ነው።
ታዲያ ይሄ ለምንድን ነው ያልተገለጸው? አንዱ በተለይ የዓለም ጤናን የሚያውቅ ጉዳይ ሊሆን ስለሚችል እንደሚታወቀው ቻይና የH1N1 በሽታ በተከሰተ ጊዜ የዓለም ኤክስፖርቷን የወጪ ገበያዋን እንዳይጎዳ በማሰብ መሸፋፈኗ እና ሁኔታውን በቁጥጥር ስር እንዳዋለችው መግለጿ በዓለም የጤና ድርጅትና በዓለም አቀፉ ማህበረሰብ ወቀሳ ያስከተለ ጉዳይ ነው። የማህበረሰብ ጤናን ይመለከታል። ክትባቶችን የማድረስ ሁኔታዎችን ይመለከታል። እዚህ ጋር ጫና አድርጌ የምጠይቀው በሁኔታው የሰራችሁ ባለሙያዎች ስለሆናችሁ እንዴት መንግስት በቀጥታ እጁ እዚህ ውስጥ ሊገባ ይችላል የሚል ጥያቄ ለማንሳት ነው።
ምናልባት ጥያቄህን በጥያቄ ልመልሰውና ይሄ የተፈጠረው አጣዳፊ ተቅማጥና ትውከት ኮሌራ ለመሆኑ አንተ ማስረጃ አለህ ወይ ነው።
ማንም ማስረጃ የለውም ለዚህ። እየጠየቅኩኝ ያለሁት ግን የዓለም የጤና ድርጅትም ሆነ የተለያዩ የጤና ባለሙያዎችም ይህንን ለመናገር ወይም በዚህ ላይ መግለጫ ለመስጠት መረጃው የላቸውም። ቁልፉ ያለው የኢትዮጵያ መንግስት ላይ ነው። ግን ሁላችንም የምናውቀው አንድ ነገር አለ። ኮሌራ አለመሆኑን ለማወቅ ሁለት ቀን ነው የሚፈጀው። ይሄ በኢትዮጵያ መንግስት ውስጥ ተጣርቶ ለምን ይፋ አይሆንም የሚል ጥያቄ ነው እያነሳሁ ያለሁት እንጂ ስለመሆኑ መረጃ ማንም ሰው ሊኖረው አይችልም።
እሱን ነው አሁን ደግሞ የምልህ። ምንድን ነው ይሄንን ነገር መመለስ የሚችለው መንግስት ነው፣ እኔ አይደለሁም። ግን መንግስቴ አጣዳፊ ተቅማጥና ትውከት ነው ብሎ ከነገረኝ መንግስቴ የነገረኝን ነገር ተቀብዬ በሽተኛዬን ማከም ነው የሚሆነው እንጂ አይ ይሄ ኮሌራ ነው ብዬ እኔ መመርመር ማልችለው እኔ ማረጋገጥ ማልችለው ነገር ላይ መናገር ይከብደኛል። ልክ አሁን አንተ እንዳልከው ነው። አሊጌሽንስ ናቸው። አሊጌሽንስ አር አሊጌሽንስ አንቲል ፕሩቭን።
በጣም ነው ማመሰግነው ዶክተር ገመችስ ማሞ የኢትዮጵያ ሕክምና ማህበር ፕሬዝዳንት። የዓለም የጤና ድርጅት ውድድር ዙሪያ በርካታ የዓለም አቀፍ የመገናኛ ብዙሃን ዘገባዎችና አስተያየቶችን እያቀረቡ እያስተናገዱ ይገኛሉ። ከ2009 ዓ ም እንደ አውሮፓውያን ዘመን አቆጣጠር ጀምሮ እስከ 2017 ድረስ የዩናይትድ ስቴትስ የተላላፊ በሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ ሥራ አስኪያጅ የነበሩት ቶም ፍሪደን በኒውዮርክ ታይምስ ባሳተሙት ርዕሰ አንቀጽ በኢትዮጵያ አጣዳፊ ተቅማጥና ትውከትን ኮሌራ አለማለት በሕዝብ ጤና ላይ ያመጣው ለውጥ የለም ብለዋል። ለአሜሪካ ድምፅ ከተናገሩት ጥቂቱን እናሰማችሁ።
During the time that Tedros was health minister, it would not have made any difference. Calling cholera acute watery diarrhea does not result in...
ቴድሮስ የጤና ጥበቃ ሚኒስትር በነበሩ ጊዜ ኮሌራን በስሙ ከመጥራት ይልቅ አጣዳፊ ተቅማጥና ትውከት ብሎ መጥራት ከመከላከያው የሚቀንሰው ነገር የለም። ማንም የበለጠ አይታመምም ወይም አይሞትም። ከዚያን ጊዜ ወዲህ ለምሳሌ ለኮሌራ አዲስ ክትባት ተገኝቷል። በአሁኑ ጊዜ አጣዳፊ ተቅማጥን ኮሌራ ብሎ ለመጥራት የአፍሪካ ሀገሮች ላብራቶሪ ውስጥ ጥናትና ሙከራ ማድረግ ይኖርባቸዋል። ከተረጋገጠ በኋላ የኮሌራ ክትባት ይሰጣል ማለት ነው። ይህ እንግዲህ ባለፉት ሁለት ዓመታት ውስጥ የተገኘ ክስተት ነው።
I really had two points that I wanted to make in that letter. The first was that though it's not it's a compromise and not a great practice.
በዚያ ለኒውዮርክ ታይምስ በላኩት ጽሑፍ ሁለት ነገሮችን ነው አጉልቼ ማሳየት የፈለግሁት። አንደኛ ቴዎድሮስ የጤና ጥበቃ ሚኒስትር በነበሩ ጊዜ አጣዳፊ ተቅማጥን ኮሌራ ብሎ ያለመጥራት ያስከተለው የከፋ ጉዳት ያለመኖሩን ነው። ሁለተኛው ላሰምርበት የምወደው ነጥብ ኢትዮጵያ ውስጥ ቴዎድሮስ የዘረጓቸውን አስደናቂ የጤና መርሃ ግብሮች እኔ በግሌ አውቃቸዋለሁ። በእነዚህ ፕሮግራሞች የብዙዎችን ሴቶችና ልጆች ሕይወት ከሞት ማትረፍ ተችሏል። እንዲህ አይነቱን ለውጥ ያስመዘገበ እርምጃ ነው መደገፍ ያለበት።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ዶክተር ቴድሮስ አድሃኖም በውጭ ጉዳይ ፖሊሲ እንደዚሁም በመንግሥት የፖለቲካ መሪነታቸው አሏቸው የሚሏቸውን ብቃቶችና ችሎታ አስመልክቶ ሲናገሩ አርአያ ያላቸው የለውጥ መሪ ናቸው ይላሉ።
ሁለት ኢትዮጵያውያን ጎራ ለይተው በተለይም የዶክተር ቴድሮስን የዓለም የጤና ድርጅት ተወዳዳሪነት የሚቃወሙ ሰዎች ኢትዮጵያዊ ለእንደዚህ አይነት ዓለም አቀፍ ኃላፊነት መታጨት የለበትም፣ መወዳደር የለበትም፣ አይደለም እንዳይወዳደር ተቃውሞ ማሰማት ከሞራልም ከኢትዮጵያዊ ስነ ምግባርም አንጻር ተገቢ ነው ብዬ አላስብም። ይሄ ከኢትዮጵያዊነት ባህልና ወግ የወጣ እና የተሳሳተ አካሄድ ነው ብዬ ነው የማምነው። ዶክተር ቴድሮስ የኢትዮጵያ ብሎም የአፍሪካ ውክልና አይኑሮ ብለህ እንዴት ክርክር ውስጥና ሙግት ውስጥ ይገባል? ዶክተር ቴድሮስ ከጤና ጥበቃ ሚኒስቴር ወደ ውጭ ጉዳይ ሚኒስቴር ከመጡ በኋላ በርካታ ለሀገርም ለአፍሪካም ለዓለምም የሚጠቅሙ ተግባራትን አከናውነዋል። አንደኛ ለምሳሌ የውጭ ጉዳይ ሚኒስቴር አሰራር በጣም ግልጽ፣ ኃላፊነት ተጠያቂነት ያለበት እንዲሆን ተቋሙን በመለወጥ ረገድ ጉልህ አስተዋጽኦ ነበራቸው። ከኢትዮጵያ በዘለለ አፍሪካ ውስጥ ያሉ ግጭቶች እንዲወገዱ፣ ሰላምና መረጋጋት እንዲኖር ዶክተር ቴድሮስ እና እሳቸው የሚመሩት ሚኒስቴር መስሪያ ቤት ኃላፊነት አድርጓል። ኃላፊነቱን የኢትዮጵያ መንግስት ተወጥቷል። በጣም ቀላሉ ምሳሌ በሶማሊያ መንግስት ፌዴራል መንግስት እና በሶማሌ የፌዴራል ክልሎች መካከል የነበሩ ውዝግቦች እንዲፈቱ ስምምነት እንዲፈረም በኋላ ላይ የአዲስ አበባ ስምምነት በሚል ተጠርቷል። የአዲስ አበባው ስምምነት እንዲፈረም ዶክተር ቴድሮስ በጣም ቁልፍ ሚና ነበራቸው። በሱዳን እና ደቡብ ሱዳን መካከል የሚካሄዱ ድርድሮች የተሳኩ እንዲሆኑ ማድረግ ረገድ ዶክተር ቴድሮስ አሁንም ጉልህ ድርሻ ነበራቸው። የዛሬ አራት ዓመት ህዳር ወር ላይ ደቡብ ሱዳን ፖለቲከኞች መካከል ግጭት ተከስቶ አሁን ያለው ቀውስ ሲፈጠር የመጀመሪያው የውጭ ሀገር ልዑካን ቡድን ጁባ ሄደው ዶክተር ቴድሮስ የመሩት ነው። ይሄ በኢቦላ በተጠቃና የብዙሃ አፍሪካውያን ወንድሞቻችንና እህቶቻችን ህይወት ለአደጋ በተጋለጠበት ጊዜ ኢትዮጵያ 200 የሚሆኑ የጤና ባለሙያዎችን ወደ ምዕራብ አፍሪካ ተሰማራ። ዶክተር ቴድሮስ የዚሁ የውጭ ጉዳይ ሚኒስቴር ቁጥር አንድ አመራር ነው የነበሩት። ወደ ህዳሴ ግድብ ለምን አንመጣም? ባይ ላይ የተካሄደው በግብጽ ኢትዮጵያ ሱዳን መካከል የመርህ ስምምነት በጣም ከፍተኛ ሚና ነበራቸው። ስለዚህ ዶክተር ቴድሮስ ለዓለም የጤና ድርጅት ዳይሬክተር ጀነራልነት ቢወዳደሩ ያንስባቸዋል እንጂ አይበዛባቸውም። እንደ ኢትዮጵያዊ ልንደግፋቸው ይገባል። ይሄ በሁለት ምክንያት፣ አንደኛ የሌሎች ኢትዮጵያውያን አሁን የዶክተርንን ጥረት የሚቃወሙ ኢትዮጵያውያን ሳይቀር በዓለም አቀፍ ተቋማት ላይ ኃላፊነት ቦታ እንዲኖራቸው እና እንዲወዳደሩ ያነቃቃል። ኢንስፓይሬሽናል ኢፌክት አለው፣ የማነቃቃት ጥቅም አለው። ሄኖክ አበበ ቢቂላ ነዋሚ ብራቱን ባይኖሩ እኮ አሁን ያለው ሁሉ አትሌት ላይኖረን ይችል ይሆናል፣ ማን ያውቃል። እነሱ የፈጠሩት መነቃቃት በጣም ቀላል የሚባል አይደለም። እነ ደራርቱ ቱሉ፣ እነ ብርሃን ያደሬ፣ እነ ጌጤ ዋሚ ባይኖሩ አሁን ያለ ይሄ የአትሌቲክስ ሯጭ ሴቶቻችን ላይኖሩ ይችሉ ነበር እኮ። ስለዚህ
አርአያነት ያለው ነው።
አርአያነት አለው። ፋናወጊ ናቸው እኮ ዶክተር።
በጄኔቭም ደግሞ ሰላማዊ ሰልፍ እያሰናዱ ያሉ ሰዎችንም አነጋግረናል። ለምን እንደሚቃወሙም ጠይቀናቸዋል። የሚያቀርቧቸው አንድ ሁለት ብለው የሚያቀርቧቸው መስፈርቶች አሉ። አቶ መለስ አለም እርሶን የሚመለከተውን በተለይ በውጭ ጉዳይ ፖሊሲ ዙሪያ ያሉትን እንደዚሁም ደግሞ ከሀገር አስተዳደር ዙሪያ ያሉትን ላንሳ። አንደኛ የሚገልጹት ምንድን ነው? የዓለም የጤና ድርጅት መሪ ለሰዎች መብት፣ ለሰዎች መሻሻል የሚያምን መሆን እንዳለበት ወይም እንዳለባት መሪዋ ይገልጻል። እና ዶክተር ቴድሮስ አድሃኖም ሲያገለግሉት የቆዩት መንግስት የዜጎችን መብት የሚያፍን፣ የመናገር ነጻነትን የሚያፍን፣ በሰብአዊ መብት ይዞታው በጽኑ የሚኮነን ነው ይላሉ። ይህን እነሱም ብቻ ሳይሆኑ የተለያዩ የሰብአዊ መብት ድርጅቶችም የሚያነሱት ጉዳይ ነው። ከዛ በተጨማሪ ደግሞ የሚያነሷቸው ነጥቦች አሉ። በተለይ በውጭ ግንኙነት ዙሪያ እንደዚሁ የኮሌራ በሽታ በሚከሰት ጊዜ ኢትዮጵያ አጣዳፊ ተቅማጥና ትውከት በማለት ስም እንዲሰጠው ይሄንን የመሸፋፈን ስራ ሰርተዋል ይላሉ ዶክተር ቴድሮስ አድሃኖምን። ሌሎችም ዝርዝሮች አሉ። በጤና ጉዳይ ከጤና ባለሙያ ጋር የሚመጣበት ይሆናል። ግን እነዚህን ሁለት ነጥቦች እስኪ ያብራሩልን። እንዴት ነው የምትመለከቷቸው?
በዶክተር ቴድሮስ ላይ ከዚህ ውድድር ጋር በተያያዘ አሁን እየቀረቡ ያሉት ውንጀላዎች መሰረት ያላቸው ውንጀላዎች አይደሉም። ቦረናዎች በኦሮምኛ እንደሚሉት ነገር አለ። አቶ ሄኖክ ጅቢን ቆርቻን ቀብሩ ይላሉ። ወደ አማርኛ ሲተረጎም ጥላቻ መድኃኒት የለውም እንደማለት ነው። አሁን ከዶክተር ቴድሮስ የዓለም ጤና ድርጅት ዳይሬክተር ጀነራልነት ጋር በተያያዘ ከውድድሩ ጋር በተያያዘ የሚቀርበው ውንጀላ ከዚህ ጥላቻ የሚመነጭ ነው። የጥላቻ ፖለቲካ ውጤት ከመሆኑ በዘለለ አንድም ውሃ የሚቋጥር ነገር የለውም። ይሄ ትርጉም ያለው ክስ አይደለም ለማለት ነው። ከጤና ጋር ያለውን ነገር የጤና ባለሙያዎች የበለጠ ሊያብራሩት ይችላሉ።
አመሰግናለሁኝ። በስተ መጨረሻ እንደው አብራችሁ ስለሰራችሁ እንደ ግለሰብ መሪ ምን አይነት ሰው ናቸው ዶክተር ቴድሮስ አድሃኖም?
ዶክተር ቴድሮስ እንደ ግለሰብ መሪ በጣም ትሁት፣ በሁሉም ደረጃ ካለ ሰው ጋር መነጋገር የሚችሉ፣ በጣም ቀለል ያለ አቀራረብ የሚወዱ እና ሰርተው የሚያሰሩ መሪ ናቸው። በነገራችን ላይ እዚህ ደረጃ እንኳን መድረሳቸው ትልቅ ስኬት ተደርጎ መወሰድ አለበት። በመጪው ማክሰኞ የሚካሄደው ምርጫ ለሳቸው መልካም እድል እንዲሆን እመኛለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ። አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ፣
አመሰግናለሁ።
በስተመጨረሻ በኢትዮጵያ የፖለቲካ ምጣኔና ጤናን ጨምሮ በፖሊሲ ጉዳዮች ፎረን አፌርስ በሚለው ድረገጹ ጽሑፎችን የሚያሳትመውን ዳንኤል ብርሃኔ እናሰማችሁ።
እንግዲህ የዶክተር ቴድሮስ አድሃኖም ለዓለም ጤና ድርጅት እጩ ሆኖ መቅረባቸውን በተመለከተ ብዙ አይነት አስተያየቶች ከብዙ አቅጣጫ ይሰማሉ። እንግዲህ የኢትዮጵያውያን አስተያየት ወይም የኢትዮጵያውያን ምልከታ ስንወስድ እዚህ ላይ ሰውየው ኢህአዲግ ወይም የኢህአዲግ ባለስልጣን ስለሆኑ ወይም ስለነበሩ መደገፍ የለብንም እንቃወማለን የሚል ይኖራል። እንግዲህ ይሄ ምን ያክል ያስኬዳል ማለት ለእንደዚህ አይነት ዓለም አቀፋዊ ቦታ ይሄ መለኪያ መሆን አለበት ወይም ሊያወያይ ይችላል። ነገር ግን ይሄ አንድ ፐርስፔክቲቭ ነው፣ አንድ እይታ ነው። ዞሮ ዞሮ ግን ደረጃ ላይ የትኛውም መንግስት የትኛውም ስርዓት ቢመጣ በዛ ደረጃ ላይ የሚቀመጥ ሰው የግድ የገዢው ፓርቲ አባል መሆኑ አይቀርም። ከ30 ወይም ከ50 ሚኒስተር አንድ ነው ቢገኝ የሚገኘው የፓርቲ አባል የማይሆን የትም ዓለም ቢሆን ማለት ነው። ስለዚህ ያ ብዙ የሚያስኬድ ጠቃሚ አይመስለኝም። ስለዚህ የግድ መገምገም የሚኖርብን ብዬ ነው የሚወስደው ያ ሰው ወይም ያ ኃላፊ በግለሰብ ማለት ሁሉ ሌሎች ነገሮች ሁሉ ታሳቢ አድርገን የመንግስት ፖሊሲ አለ፣ የመንግስት አሰራር አለ፣ ሌላ ሁሉ ተቃዋማዊ ሁኔታዎች ታሳቢ አድርገን በዛ ውስጥ ያ ሰው ምን ሚና ነበረው ወይም ደግሞ ምን አስተዋጽኦ ነበረው ወይ ደግሞ ምን አይነት ግለሰባዊ ምን ሆነ የአመራር ባህሪዎችን አሳይቷል የሚለው መገምገም ነው የተሻለ የሚሆነው እና በዚህ እንትን ስንሄድ እንዲያውም ዶክተር ቴድሮስን አሁን አንዳንድ በጣም ጽንፍ የወጡ ተቃውሞች ላይ እንደምናየው በብሔር ወይም ደግሞ ከፓርቲ ጋር አያይዞ መቃወም እኔ ፌርም ማለት ፍትሐዊም አይመስለኝም። ምክንያቱም እዛው ተቋም ውስጥ ማለት ጤና ጥበቃ ሚኒስቴርም ውጭ ጉዳይ ሚኒስቴርም ውስጥ ያሉ ሰዎች ሊነግሩ እንደሚችሉት አንደኛ ነገር ሰውየው አቅም ያለው ሰው አይፈራም። ይሄ የእኛ ሀገር መንግስት ውስጥ ያሉ ሰዎች ጋር ያልተለመደ ነው። አቅም ያላቸው ሰዎችም አባራር ነው እንጂ አቅም ያለው ሰው ስታገኝ ከውጭ መጥራትና መጋበዝ አይነት ባህሪ ያላቸው ሰዎች በጣም ጥቂት ናቸው። ከነዛ ጥቂት ሰዎች ውስጥ አንዱ ነው ዶክተር ቴድሮስ። ሁለተኛ የአንተ ብሔር ወይ ደግሞ የአንተ ፖለቲካ ምንድን ነው የሚለው ላይ ምንም እዛ ላይ አቴንሽንም ፎከስም ሲሰጥም አታየውም። ለዚህም ተጨባጭ ምሳሌ የሚሆኑ ሰዎች አሉ፣ ራሳቸው ቢናገሩ ነው የሚያምረው። እኔ ሰው ስም መጥቀስ የለብኝም። ስለዚህ እነዚህ መልካም የሚባሉ ወይም ቅን የሚባሉ አርአያ ሊሆኑ የሚችሉ መለያዎች ሲታይ አንድ አመራር ላይ ያለው ሰው ያ ሊበረታታና ነጥብ ሊያዝለት ክሬዲት ሊሰጠው ነው የሚገባው እንጂ ያንን ዝም ብለን ጠቅለን ደምስሰን በፖለቲካ ተቃውሟችን ውስጥ ተቃውሞአችን ውስጥ የምናስገባ ከሆነ ሌሎችም የሚያዳክም የሚያሳንፍ አንድ ስርዓት ችግር ሳለበት እዛ መስራት የለብህም ብሎ ሁሉንም ኔጌቲቭ ቀይ መስመር የመስጠት ለምሳሌ በደርግ ጊዜ የሰራ ባለሙያ በሙሉ የደርግ ንክኪ ይባል እንደነበረው ያለ ኋላ ቀር አሳሰብ አሁን ማምጣት ነው የሚሆነው። ከዛ ሲቀጥል ሌሎች ዝርዝር የጠቀስካቸው ነገሮች ላይ ለምሳሌ የጤና ፍትሐዊነት በተመለከተ እንዲያውም በአጋጣሚ ባለፉት 2-3 ቀናት የወጣ አንድ አዲስ ሪፖርት አለ። በአይነቱ ልዩ የሆነ ጥናት ነው። ላንሴት የሚባል ድርጅት ነው። ሄልዝ አክሰስ ኤንድ ኢኩዊቲ ላይ ነው። የኢትዮጵያ ነጥብ ከ22 ወደ 44 ነጥብ ነው እንዳደገ እንደተሻለ የሚያሳየው። አንዳንድ ነገሮች ላይ ድክመት እንዳላት ያሳያል። ቱበርክሎሲስ እና ኒዮናታል እነዚህ በሽታዎች ላይ ድክመት እንዳለ፣ ሌሎች አንዳንድ ነገሮች ላይ ደግሞ በጣም ከፍተኛ ነጥብ እንዳመጣች፣ ግን ዞሮ ዞሮ አማካዩ ግን እጥፍ እንደሆነ ነው የሚያሳየው። ስለዚህ እሳቸው ያበላሹት አይኖርም፣ ያቃኑት ነው ሊኖር የሚችለው። በእሳቸው ሲጀመር በመላ ኢትዮጵያ ነው የጤና እንትን የተስፋፋው።
ከተለያዩ አካላት ያገኘናቸው መረጃዎች እነዚህን ይመስላሉ። አስተያየቶቻችሁም በፌስቡክ አት ቪኦኤ አማሪክ ላይ እንደዚሁም በስልክ አሰሙን። በመጪው ሳምንት የዓለም የጤና ድርጅት መሪ ሲመረጡ ኢትዮጵያውያንና ሌሎች የጤናን ጉዳይ የሚከታተሉ ሁሉ ያነሷቸው የውይይትና የውዝግብ ነጥቦች እነዚህ ነበሩ። የአፍሪካ ህብረትና የተባበሩት መንግስታት ድርጅት በዚህ ሳምንት በአዲስ አበባ በጋራ በሰጡት የጋዜጣዊ መግለጫ በዶክተር ቴድሮስ አድሃኖም ላይ የሚሰራጩትን መረጃዎች ከእውነታ የራቁና የቀደምት የቅኝ ግዛት አስተሳሰቦችን ያንጸባረቁ ናቸው ብለዋል። በዚህ መግለጫ ላይ የአፍሪካ ሀገሮችም አምባሳደሮች ተገኝተዋል።
አድማጮች፣ ነገ ከምሽቱ 3 ሰዓት እንገናኛለን። የዛሬው ፕሮግራም በዚሁ አበቃ። ደህና ደሩ።
Program has come to you from the Voice of America, Washington. The Voice of America.